የቅኔ መንገድ በቅኔ ቤት ሆን ብለው መምህራኑ የሚያስተምሩት በተለይም ለጀማሪ የአፍ መፍቻ ለለዩት መቀኛ የሚያደርጉት ሰምና ወርቅ የተባለውንና እርሱን የመሳሰሉ ቀላል አይነቶች መንገዶች ናቸው። ተማሪው እንኳን ቅኔ ለመለየት ሲጀምር እገሌ ሰምና ወርቅ መትከል ጀምሯል ይባላል። በጣም ሲለይ ደግሞ እርሱ ከእርሱ ከፍ ያለ ጎዳና የተባለውን ቅኔ ይቀኛል። ከእርሱ ከፍ ያለ ጎዳና የተባለውን ቅኔ ይቀኛል። እነዚህ የቅኔዎች መንገዶች ሁለቱም በጣም ተወዳጅ የሆኑ ይበልም የሚያሰኙ ናቸው። በሌላው ረገድ ጎዳና ቅኔ በውስጠ ዘ ይሂድ እንጂ አፈታቱ ከሰምና ወርቅ ምሳሌ አሰጣጡም ከዚያው አያልፍም። አንዳንድ ጊዜ ሰሙ ደክሞ ወርቁ ብቻ ደምቆ ሲገኝ ወርቃ ወርቅ ቅኔ ይባላል። አንዳንድ ጊዜ ደግሞ ህብር ነው በማለት ወርቅንም ሰምንም የሚጠቀለልበት ጊዜ አለ። እንዲሁም ሰሙ ሳይለይ ሲቀር ሰምረገፍ ይባላል። አንዳንድ ጊዜም ጽድቅ መስሎ ህብርነት ያለው ወርቃ ወርቅ መስሎ ሰምነት ያለው መንገድ አለ። ለምሳሌ እጹብሂ ለሰማኢሁ በቢታንያ ዘኮነ ንጉሠ ዓለም ወሳእና በዲበ እዋል እስመ ተጽእነ ይላል። ይህ አይነቱ መንገድ ግን ህብርነት አለው፣ ደግሞም ጽድቅ ነው። ደግሞ ሰምረገፍ መስሎ ይታያል። ጥንታዊ የቅኔ መልክ ይህን የመሰለ ነበር ማለት ጽድቅነቱ ሳይለቅ ኩሸቱ ሳይበዛ ምስጋናነት ያለው ነበር። ህብርነት ያለው ቅኔ አንዳንድ ጊዜ ከግስ ከመጽሐፍ ቅዱስ ጋር ይገኛል። አንድ አዋቂም እንግዲህ ህብርነት ያለው ቅኔ አንዳንድ ጊዜ ከግስ ከመጽሐፍ ቅዱስ ጋር ይገኛል። አዋቂም የሚያሰኘው እንደዚህ አድርጎ አስተባብሮ መቀኘት እንጂ ምስጢሩን ሰውሮ ቤቱን ብቻ መግጠም እንደ ህቡ ስም መድገም ይመስላል። እንደዚህ ያለውን መንገድ ለይቶ ቤት ሞልቶ ሲገኝ እገሌ ተቀኘ ይባላል። ግን እነዚህን መንገዶች ማወቅ ብቻ ሳይሆን በእነዚህ ቅኔዎች ሁልጊዜ ሲቀኝ የእነዚህንም አባባል ለይቶ ሲያውቅና መዝረፍ ሲጀምር እገሌ ቅኔ አዋቂ ነው ይባላል። ያ ቅኔ አዋቂ ነው የተባለው ሰው በመጠኑ ጎዳና የተባለውን ሁለተኛውን ክፍል ማጥናት አለበት። በተለይም አታላይ መንገድ፣ ዝምዝም ወርቅ፣ እግር ብረት የተባሉትንና እነርሱንም የመሰሉትን ይቀጥል ነበር። በእነዚህም የቅኔ መንገዶች አንዳንድ ጊዜ ሰዎችን ያስቸግሩበት፣ እውቀታቸውንም ያስገምቱበት ነበር። በዚህ መልክ ሄድን እንደሆነ የቅኔ መንገድ ዋናው ሁለት ክፍል ነው ለማለት ይቻላል። ይኸውም አንደኛው ሰምና ወርቅ የተባለው መንገድ ነው። በእርሱም ውስጥ ሀ ሰምና ወርቅ፣ ለ ህብር፣ አመሩሃ ወርቃ ወርቅ፣ መ ሰምረገፍ፣ ሰ ሰምገፊ፣ ረ ጽድቅ፣ ሰ ግስ፣ ይህንንም የመሳሰሉት ክፍሎች የሚገኙበት ክፍል ነው። ሁለተኛ የተባለው መንገድ ደግሞ ጎዳና ነው። በእርሱም ውስጥ ሀ ውስጠ ዘ፣ ለ አታላይ፣ አመሩሃ እግር ብረት፣ መ ውስጠ ወይራ፣ ሰ አሰናካይ፣ ረ እግር በራስ፣ ሌሎችም ይህን የመሳሰሉት ናቸው። ግዕዝ አማርኛም ቅኔ ቢሆን በእነዚህ ጎዳናዎች ሊሄዱ ይችላሉ። ስለዚህም የአማርኛ ግዕዝ ቅኔ ተብሎ በሁለት ሊከፈል ይገባው የነበረውን የቋንቋ መለያየት እንጂ መንገዱ ከዚህ ስለማይወጣ መክፈሉን ያስቀርልናል። እርግጥ ነው በአሁኑ ጊዜ ብዙ ሊቃውንት ለታላላቅ ሰዎች ቅኔ ሲሰጡ ከግዕዙ ይልቅ ወደ አማርኛው አመዝነዋል። አንዳንዶች ደግሞ እኩል በኩል ግዕዝና አማርኛ እያደራረቡ ይሰጣሉ። ጉራማይሌ አንድም ፍሩንድስ መንገድ ይባላል። ይሁን እንጂ ይህም ግዕዝ የመድከሙን አማርኛ የመንገሱን የቋንቋችን የመሸጋገሪያ ጊዜ መሆኑን በቀጥታ ያመለክታል እንጂ መንገዱ ፈጽሞ አልተለወጠም። በቤተክርስቲያን አገልግሎት ላይ ግን አሁንም ቢሆን ቅኔ የግዕዝን ቦታ እንደያዘ ነው። እንዲሁም ቅኔ የታወቀና የተመጠነ ህግ ወግና ስርዓት ያለው መሆኑን ስንናገር ጥቂቶቹ መንገዱን ሳይጠብቁ የሚሄዱ እንዳሉ ልናውቅ ይገባናል። እንዲህም ከሆነ በህገኛ መንገድ በመሄድና በህገወጥነት በሁለት አይነት ሊከፈል ይቻላል ማለት ነው። ህገኛ ቅኔ የተባለው ከጉባኤ ቃና እስከ ዕጣነ ሞገር ያለው ሁልጊዜ የሚቀኙት ነው። ህገወጥ የተባለው ግን በአመት ሁለት ጊዜና ከዚያም ትንሽ ባለጥ ባሉ ጊዜ የሚቀኙት ነው። እነዚህም እንደ ሐዋርያቱ ከበበ፣ እንደ ህንጽሐ ያሉ አጭር ዋዜማ፣ ኩልክሙ ዘይእዜ፣ ሌላም የመሳሰሉት ቅኔዎች ናቸው። እንደ ሐዋርያቱ ከበበና እንደ ህንጽሐ ያሉት በክብሪቲ ፈንታ ይገባሉ። ሐዋርያቱ ከበበ በክብሪቲ ፈንታ እየገባ ሲሆን ቤቱም ሁለት ነው። እነሱም ሊገቡላቸው የሚያስፈልጉ የታወቁ ዕለታት የኒቆዲሞስ ሰሞን፣ ሰኞና ማክሰኞ ነው። በእነዚህ ዕለታት ጾመ ድጓው አራራይ ሲሆን ቅኔውም በዚሁ እንዲሄድ በማለት መንገዱ ተለውጧል። እንዲሁም ቅኔዎች በተለይም ዕጣነ ሞገሮች ቦታቸውን እየለዋወጡ የሚሄዱበት ጊዜ አለ። ይኸውም የመጋቢት መስቀል፣ የመጋቢት መድኃኔዓለም፣ የመጋቢት በዓለ እግዚአብሔር ሲሆን በዋዜማቸው ዕጣነ ሞገሩ ግዕዝ በሚሆንበት ጊዜ ነው። ቤቱንም ሲለወጥ በመ ጀምሮ እንደሆነ በሞ ይፈጽማል። ወይም በመ በሰ በቀ በለ ጀምሮ እንደሆነ በእነርሱ ሳቢ ይፈጽማል። ይሁን እንጂ መስቀል በሚለው ፊደል ብቻ ይሄዳል እንጂ ከዚያ አይወጣም። በወግ በታሪክ በትምህርት መልክ ቅኔን እንዲያድርጎ ከነ ባህሉ ከነ የተመጣው ተማሪው ያጠናል። በየደረሰበትም በዚህ መልክ ይቀኛል።